The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሰኞ ነሐሴ 18 2012 ዓ.ም ተመረጥ ዝግጅታችን ጀመረ። የዓለም አቀፍ ተቋማት መግለጫዎች በኢትዮጵያ ፖለቲካ ውስጥ ያላቸው ቦታ ምንድነው?
ኢትዮጵያ ውስጥ ያለው ሁኔታ ያለው ውስብስብ የፖለቲካ ችግር ኃይል ተግባር ወይም ቫዮለንስ በጣም የተወሳሰበ እንደሆነ ስለማይገልጹ ነኝ መግለጫዎች ነኝ ለፖለቲካ መስፋሪያ የመሆን እድላቸው ሰፊ ነው።
በዚህ ምሽት ግምገማ ይዘናል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን የሰዓቱን ዋና ዋና የዓለም ዜና ነው።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ሳየ ነኝ። መልስካችሁ ማዛሬ ስለ አቶ ግዮዋሬ፣ አቶ ሚሻ አደምጭሪ፣ አቶ ረጀኔ ጫፋና አቶ ኮዛ የፍርድ ቤት ውሎ ተከታትሎ ዘግቦልናል። ቀጥሎ ይቀርባል።
ዛሬ አቃቤ ሕግ ለፍርድ ቤት እንዳስረዳው አቶ ጉዮ ዋሪዮ፣ ሚሻ አደምጭሪ፣ አቶ ረጀኔ ጣፋ እና አቶ ኮዛ የጦር መሳሪያ ይዞ በማመስ የእርስ በርስ ጦርነትን በማነሳሳት በመንግሥት ላይ በሚደረግ ወንጀል ጉዳይ ያጣራውን ምርመራ በማጠናቀቁ መዝገቡ ተመርምሮ ክስ መመስረት እንዲቻል የ15 ቀን ጊዜ እንዲሰጠው ጠይቋል። በተቃራኒው የተጠርጣሪ ጠበቆች ደግሞ የምርመራ ጊዜን በተመለከተ ለፍርድ ቤቱ የተሰጠው ስልጣን መርማሪው አካል ስራውን እስኪያጠናቅቅ ድረስ የምርመራ ተጨማሪ ጊዜ መስጠት ነው። አሁን ግን የምርመራው ስራ በአቃቤ ሕግ እንደተገለጸው የተጠናቀቀ ስለሆነ ደንበኞቻችን በቁጥጥር ስር እንዲቆዩ የሚያስገድድ ሕግ እስከሌለ ድረስ በዋስ በውጭ ሆነው ጉዳያቸው እንዲከታተሉ ጠይቀዋል። የተጠርጣሪዎቹ ጠበቃ አቶ ከድር ቡሎ የፍርድ ቤቱን ትዕዛዝ ለቪኦኤ አብራርተዋል። አቶ ክድር አክለው እንደገለጹልን የተጠርጣሪ ቤተሰቦች የዋስትናውን ገንዘብ ማስያዛቸውን እንደነገሯቸው፣ ይሁንና አቃቤ ሕግ በፌዴራል መጀመሪያ ደረጃ ፍርድ ቤት ውሳኔ ቅር በመሰኘት ይግባኝ የጠየቀ መሆኑን መስማታቸውንና ይህ ዘገባ እስከተጠናቀቀበት ጊዜ ድረስ ተጠርጣሪዎቹ እንዳልተፈቱ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የደቡብ አፍሪካው ፕሬዚደንት ገዢውን የአፍሪካ ብሔራዊ ኮንግረስ ፓርቲን ተጠናውቶታል ስላሉት ሰፊ የሙስና ተግባር በሚያስደነግጥ ሁኔታ ገልጸውታል። ሲሪል ራማፎሳ ትላንት ለመላ የፓርቲው አባላት የላኩት ደብዳቤ የሚጀምረው በሀገሪቱ ኮቪድ-19ን ለመከላከል ጥረት ከሚሰጠው ኮንትራት ጋር በተያያዘ የተፈጠረውን ጭቅጭቅ በመንቀፍ እንደሆነ ተገልጿል። እጅግ በጣም የሚያስቆጣው ይላል ደብዳቤው፣ የግል ዘርፍ ኩባንያዎችና የመንግስት ሰራተኞች የሚገኙባቸው ግለሰቦች ራሳቸውን ለማበልጸግ ሲሉ ትልቅ የሕክምናና የኢኮኖሚ ቀውስ የፈጠሩ መሆናቸውን ነው። ይህም ኮቪድ-19 ባደረሰው ጫና በተጎዱት በሚሊዮኖች የሚቆጠሩ ደቡብ አፍሪካውያን ላይ የተፈጸመ ይቅርታ ሊደረግለት የማይችል ትልቅ ክህደት ነው። እነዚህ ዜጎች በየዕለቱ የረሃብ የተስፋ መቁረጥና የሥራ አጥነት ሰለባ እየሆኑ ነው ሲልም ደብዳቤው አክሏል። ራማፎሳ የላኩት ደብዳቤ ቀጥሎም ለሕዝብ መጓጓዣ፣ ለድሃው ክፍል መሠረተ ልማት ዝርጋታ፣ አስተማማኝና ተመጣጣኝ ክፍያ የሚጠይቅ የመብራት ኃይል፣ ጥቁር ገበሬዎችን ለመርዳት በአጠቃላይ በሀገሪቱ ልማት ላይ መዋል የነበረበት በቢሊዮኖች ራንዶች የሚቆጠር ገንዘብ በጥቂት ወንጀለኞች ኪስ ገብቷል ሲል ይነቅፋል። ሰዎች የአፍሪካ ብሔራዊ ኮንግረስን የስልጣን ጎዳናና ሀብትና ዝና ማግኛ መንገድ አድርገው ማየት አይኖርባቸውም በማለትም ራማፎሳ አስገንዝበዋል። በመጨረሻም ፕሬዝዳንቱ የአባሎቻችንን በተለይም የመሪዎቻችንን የስነ ምግባር ንቃተ ህሊናን ካላነጽን በስተቀር በአባሎቻችን ዘንድ ሙስናን ማጥፋት አንችልም ብለዋል። የደቡባዊ አፍሪካ ቀጠናዊ መሪዎች ሞዛምቢክ በሀገሪቱ ሰሜናዊ ክፍል እያደገ የሄደውን እስላማዊ አመጽ እንድትዋጋ በመርዳት ተግባር አብይ ሚና ሊጫወቱ እንደሚችሉ ጠበብት ይናገራሉ። ሳድክ በሚል አጽሮት የሚታወቀው የደቡባዊ አፍሪካ ሀገሮች የልማት ማህበረሰብ መሪዎች ባለፈው ሳምንት በቨርቹዋል ማለት በርቀት ጉባኤ ባደረጉበት ወቅት ሞዛምቢክ ውስጥ ስለሚካሄደው ግጭት ማንሳታቸው ታውቋል። 16 ሀገሮችን የሚያቅፈው ሳድክ በደቡባዊ አፍሪካ ሀገሮች የፖለቲካ ኢኮኖሚና የጸጥታ ትብብር እንዲዳብር ይሰራል። መሪዎቹ የተሰባሰቡት እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰሩ አማጽያን ካቦ ዴልጋዶ በተባለው ክፍለ ሀገር የሚገኝ ስትራቴጂያዊ ወደብን ከተቆጣጠሩ በኋላ ነው። ሳድክ በቅርቡ ባወጣው መግለጫ ሞዛምቢክ አሸባሪነትንና ጥቃቶችን ለመታገል በመታደርገው ጥረት ለመርዳት ቁርጠኛ መሆኑን ገልጿል። ማንኛውንም አይነት የአሸባሪነትና የጥቃት ተግባርንም አውግዟል። ባለፈው ሳምንት በተካሄደው ጉባኤ የሞዛምቢክ ፕሬዝዳንት ፊሊፔ ኢኑሲ የልማት ማህበረሰቡን ሊቀመንበርነት ተረክበዋል። ይህም ካቦ ዴልጋዶ አካባቢ የተፈጠረው ቀውስ የተሻለ ቀጠናዊ ምላሽ እንዲያገኝ እድል ሊከፍት እንደሚችል ጠበብት ይናገራሉ። ማዳጋስካር ውስጥ ትላንት ፋራፋንጋና ከተባለው እስር ቤት ለማምለጥ የሞከሩ 20 እስረኞች በተከፈተባቸው ተኩስ እንደተገደሉ 8 ታራሚዎች ደግሞ እንደቆሰሉ ታውቋል። ባለስልጣኖች በገለጹት መሰረት 37 እስረኞች ተይዘዋል፣ 31 ግን ገና አልተገኙም። ማዳጋስካር እስር ቤት ውስጥ የገቡ ሰዎች ክስ ሳይመሰረትባቸው ለአመታት ያህል ሊቆዩ እንደሚችሉና ጥፋተኛ ሆነው ከተገኙት ይልቅ ክስ ያልተመሰረተባቸው እንደሚበዙ አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት አቻምና ባወጣው ዘገባ ጠቁሟል። በአንድ የዚምባብዌ ሆስፒታል የበሽተኞች ክፍል ውስጥ አይጦች ሲሽለኮለኩ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያ በሰፊው በመታየቱ የሀገሪቱ የጤና ሚኒስትር ሳይታሰብ በድንገት ሆስፒታሉን መጎብኘታቸው ተገልጿል። ዶክተር ቺታሉ ቺሉፊ ኢትዌ ማዕከላዊ ሆስፒታል ላይ እንዲህ አይነት ትልቅ ቸልተኝነት መታየቱ ተቀባይነት የለውም ካሉ በኋላ በሆስፒታሉ አስተዳደር ላይ የቅጣት እርምጃ እንዲወሰድ ጥሪ አቅርበዋል። የጤናው ሚኒስትር ንጽህናው ከተጠበቀና ከከፍተኛ ብቃት ያነሰ የጤና አገልግሎት አንጠብቅም ማለታቸው ተዘግቧል። በሆስፒታሉ ያሉትን የመሰረተ ልማት ተግዳሮቶችን ለማስተካከል የሚያስፈልግ ገንዘብ በቅርቡ የተሰጠ መሆኑን ሚኒስትሩ እንደተናገሩ ሉሳካ ታይምስ ጋዜጣ ጠቁሟል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዓለም የጤና ድርጅት 9 የክትባት አይነቶች ኮቫክስ በተባለው የትብብር ተቋም እየተገመገሙ መሆናቸውን ገልጸዋል። 172 ሀገሮች የሚሳተፉበት የትብብር ተቋም ነው። የጤናው ድርጅት ኮቫክስ የተባለውን ተቋም በያዝነው ዓመት የመሰረተው የኮቪድ-19 ክትባትና መድኃኒት ተገኝቶ በሚመለከተው አካል ከጸደቀ በኋላ በዓለም ደረጃ እኩል የተደራሽነት መጠን እንዲኖር ለማረጋገጥ ሲባል መሆኑ ታውቋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ይህ ተቋም ዓለም አቀፉን ወረርሽኝ ለማጥፋት በሚደረገው ጥረት ወሳኝ ሚና ያለው ነው በማለት ጀኔቫ በሚገኘው መስሪያ ቤታቸው በሚያደርጉት ዕለታዊ ገለጻ እንደተናገሩ ተዘግቧል። አስተማማኝ ክትባት ከተገኘ በኋላ ሁሉም ሀገሮች ተደራሽነት እንዲኖራቸው ማድረግ ተገቢ ነው። ምክንያቱም የክትባቱን እድል የሚያገኙት ጥቂቶች ሀብታም ሀገሮች ብቻ ከሆኑ የዓለም አቀፉ ወረርሽኝ እድሜ እንዲራዘም ያደርጋል ሲሉ ዶክተር ቴድሮስ አስገንዝበዋል። ገና ኮቫክስ ተቋም ውስጥ ያልገቡት ሀገሮች ተሳታፊ እንዲሆኑ ዶክተር ቴድሮስ ጥሪ አድርገዋል። እስከ መጪው ዓመት ማብቂያ ገደማ ባለው ጊዜ ውስጥ ቢያንስ 2 ቢሊዮን የሚሆን አስተማማኝ ውጤታማ ክትባት ለማግኘት ያለን ግብ እንዲሳካ የበዛ ጥሪትና ክትባት ያስፈልገናል ብለዋል የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም። በመጨረሻም የዩናይትድ ስቴትስ ሪፑብሊካውያን ፓርቲ ጉባኤ ዛሬ ይጀምራል። ፕሬዚደንት ዶናልድ ትራምፕ ድርጅታቸውን ወክለው እንደገና ለፕሬዝዳንትነት እንዲወዳደሩ ይሰየማሉ። ለአራት ምሽቶች በሚዘልቀው የሪፑብሊካውያን ፓርቲ ጉባኤ ፕሬዝዳንት ትራምፕ በዲሞክራቱ ተወዳዳሪያቸው ጆ ባይደን ላይ የቃላት ጥቃት ውርጅብኝ ያደርሳሉ ተብሎ ይጠበቃል። ዲሞክራቶች ባለፈው ሳምንት በኮሮና ቫይረስ ስጋት ምክንያት በቨርቹዋል ወይም በርቀት ባካሄዱት ጉባኤ ጆ ባይደን ዲሞክራሲያዊ ፓርቲውን ወክለው ለፕሬዝዳንትነት እንዲወዳደሩ መሰየማቸው የሚታወስ ነው። ሪፑብሊካውያኑ ግን ዛሬ ማታ በሻርለት ሰሜን ካሮላይና በአካል ተገናኝተው ፕሬዝዳንት ትራምፕን ድርጅቱን ወክለው እንደገና እንዲወዳደሩ ይሰየማሉ ተብሎ ይጠበቃል። ከማክሰኞ እስከ ሐሙስ ባለው ጊዜ ግን አብዛኛው እንቅስቃሴ ዋሽንግተን ይሆናል ተብሏል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ነሐሴ 18 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የአሲምባ ዲሞክራሲያዊ ፓርቲ መሪንም አነጋግረናል። የፓርቲው ሊቀመንበር ናቸው። ይዘናቸዋል።
እኛ ካለው መንግስት ጋር በኤርትራ መንግስትም ይሁን በኢትዮጵያ መንግስትም ጋር ሆነን በእርቅ እንዲፈታን እየተነጋገርን ነው። ከክልሉ መንግስት ጋር ሆነን ሁኔታው እንዴት ይፈታል የሚለውን ነገር እየተነጋገርን ነው። ስለዚህ ጥሩ ውጤት ይመጣል ብለን ተስፋ እናደርጋለን።
አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ሪፐብሊካን ፓርቲ ብሔራዊ ጉባኤ ዛሬ ይጀምራል። ጉባኤው በከፊል በአካል በከፊል በርቀት ሊከናወን ዝግጅት ተደርጓል። ሰሜን ካሮላይናዋ ሻርለት ከተማ በሚከፈተው የፓርቲው ጉባኤ ላይ ተወካዮቹ ፕሬዝዳንት ዶናልድ ትራምፕ በመጪው ምርጫ ፓርቲያቸውን ወክለው እንዲወዳደሩ በይፋ ይመርጧቸዋል ተብሎ ይጠበቃል። ፕሬዝዳንት ትራምፕ ለአራት ቀናት በሚዘልቀው ጉባኤ ላይ በየዕለቱ ንግግር እንደሚያደርጉና የፓርቲያቸውን እጩነት ከዋሽንግተን እንደሚቀበሉ ተገልጿል። የሪፐብሊካን ፓርቲው ተወካዮች ትናንት በቴሌቪዥን ቀርበው ያደረጓቸውን ገለጻዎች ተመርኩዞ አራሻ ራብሳዲ ያጠናቀረውን ዘገባ ቆንጅታ የታቀርበዋለች።
ሰሜን ካሮላይና ቻርለት ከተማ በሚከፈተው ብሔራዊ ጉባኤ የሪፐብሊካን ፓርቲው ተወካዮች ፕሬዝዳንት ዶናልድ ትራምፕ የዲሞክራቲክ ፓርቲው እጩ ጆ ባይደንን በህዳሩ ምርጫ እንዲያሸንፉላቸው እጩአቸው አድርገው በይፋ ይሰይማሉ ተብሎ ይጠበቃል። በኢኮኖሚያዊ ችግሮች እንዲሁም በማህበራዊና የዘር ልዩነትን መሰረት ባደረጉ የፍትህ መጓደሎች ላይ በቀጠሉት የተቃውሞ እንቅስቃሴዎች ተወጥረው ያሉትና 176,000 አሜሪካውያን በገደለው የኮቪድ-19 ወረርሽኝ ምላሻቸው እየተነቀፉ ያሉት ሚስተር ትራምፕ በአብዛኞቹ አገር አቀፍ የህዝብ አስተያየት ግምገማዎች መሰረት ጆ ባይደን በድጋፍ እየመሯቸው ነው። ይሁን እንጂ ትናንትና የዋይት ሃውስ ጽህፈት ቤት ዋና ሹሙ ማርክ ሜዶስ ፕሬዝዳንቱ ያለ እረፍት የሚታትሩ መሪ ናቸው በማለት አድናቆት ሰጥተዋል። ሁለተኛ የስልጣን ዘመን እንደሚገባቸውም ተናግረውላቸዋል።
This president each and every day is not only well prepped but
ፕሬዝዳንቱ በየዕለቱ በሚገባ ዝግጁ ሆነው መገኘት ብቻ ሳይሆን ለለፍቶ አዳሪው የአሜሪካ ህዝብ ወሳኝ የሆኑ አጀንዳዎችን ወደፊት እንዲራመዱ ያላቸው ፍላጎት እስካሁን እኔ ታሪካቸውን ካጠናኋቸው ፕሬዝዳንቶች በላይ ሆኖ አግኝቻለሁ።
ተፎካካሪያቸው ጆ ባይደን በበኩላቸው ባለፈው ሳምንት ሴኔተር ካማላ ሃሪስን በምክትል ፕሬዝዳንት እጩነት አብረዋቸው እንዲወዳደሩ በመምረጥ ታሪክ ሰርተዋል። ሴኔተር ሃሪስ ለዚህ እጩነት የበቁ የመጀመሪያ ጥቁር አሜሪካዊት እንዲሁም የመጀመሪያ ከደቡብ እስያዊ የተወለዱ አሜሪካዊ ናቸው። የጆ ባይደን ምክትል የምረጡኝ ዘመቻ ስራ አስኪያጅ ኬት ቤዲንግፊልድ ስለ ባይደን ሲናገሩ በአቃፊ አሳታፊነት የሚያምኑና በኮሮና ቫይረስ ወረርሽኝ ተግላይ የምትገኘው ሀገር እንድታገግም የሚፈልጉ መሪ ናቸው ብለውላቸዋል።
As President Joe Biden is somebody who would be able to bring people to the table.
Joe Biden and the President ህዝቡ በጉዳዩ እንዲሳተፍ ያደርጋሉ። ትርጉም ያላቸው የለውጥ እርምጃዎች እንዲወሰዱ እርዳታ የሚያስፈልጋቸው ሰዎች ችግር ላይ ያሉ አነስተኛ የንግድ ድርጅቶችና ሰራተኛ ቤተሰቦች እርዳታ እንዲያገኙ ያደርጋሉ።
ዛሬ ሰሜን ካሮላይና ሻርለት ላይ በሚከፈተው አገር አቀፍ ጉባኤ ከ2400 ከሚበልጡት የሪፐብሊካን ፓርቲው ተወካዮች 336 ያህሉ በአካል ይገኛሉ። ከዚያ ከተለያዩ ስፍራዎች በርቀት ይካሄዳል። በሪፐብሊካን ፓርቲ ጉባኤ ላይ ቀዳማዊት እመቤቲቱ መላኒያ ትራምፕን ጨምሮ የፕሬዝደንቱ ቤተሰብ አባላት ንግግር ያሰማሉ። ፕሬዝደንቱ የፊታችን ሐሙስ የፓርቲያቸውን እጩነት ዋይት ሃውስ ላይ ይቀበላሉ፣ ንግግርም ያደርጋሉ ተብሏል።
የኢትዮጵያ የማዕድንና የነዳጅ ሀብት እንመቃቀም በተነገረበት መድረክ ላይ የሀገሪቱ የማዕድንና ነዳጅ ዘርፍ ፖሊሲ እየተዘጋጀ መሆኑ ተገልጿል። ዛሬ የተካሄደውን ውይይት የተከታተለው ሙክታር ጀማል ዝርዝሩን ይዟል።
የማዕድንና ነዳጅ ሚኒስቴር በሸራተን አዲስ ሆቴል ባዘጋጀው መድረክ እንደገለጸው በሀገሪቱ የወርቅ ብርና ነዳጅ ሀብቶችን ጨምሮ ከ40 በላይ የሚሆኑ የተፈጥሮ ሀብቶች በከርሰ ምድር ጥናት መለየታቸውን የማዕድንና ኤነርጂ ሚኒስተር ኢንጂነር ታከለ ኡማ ገልጸዋል።
ፖቴንሻል የጂኦሎጂካል ዘርፍ ሰርቬይ ተቋም አቀርቧል። አንዱኛው ወርቅ ነው። ሁለተኛ ፖታሽ፣ ሌሎች ነገሮችም አሉ እና የከሰል ድንጋዮችም አሉ። እንግዲህ እነዚህ የተጠንጠናቶች ናቸው። ጥናት በቁጥር ደረጃ እርግጠኛ ሆኖ መናገር አይቻልም። ከዛ በላይም ከዛ በታችም መምጣት ይችላል። ግን ዋናው እንደ ሀገር በወርቅ ላይ በመዳብ ላይ ከሰል ድንጋይና በፖታሽ ላይ የተሻለ አቅም እንዳለን በሁሉም የሀገራችን ክፍል ልባል ለሚችል ደግሞ የተወሰኑ ቦታዎች ክምችቶች ጥሩዎች ናቸው ተብሎ ነው የሚገመተው። ይሄኛውን ጥናት በቁጥር ደረጃ ያለውን በደንብ ሪፋይን ተደርገው በቴክኖሎጂና በሰው ሀብት ከተሰራ በኋላ የማስተዋወቅ ስራችን እንሰራለን። ትላልቅ ተቋማትና ትላልቅ ካምፓኒዎችን ወደ ሀገር ገብተው እንዲሰሩ እናደርጋለን። ለሀገር ባለፈው በዚህ ደረጃ እናበረታታለን። ስለዚህ ቁጥሮቹ ኤግዛክትሊ እንደዚህ ናቸው ማለት አይቻልም። ግን እንደመነሻ እንደ ሀገር ኢትዮጵያ በዚህ በልጸገች ተስፋ አላት ሀገር ናት።
የኢትዮጵያ ማዕድን ዘርፍ በቴክኖሎጂ የታገዘ ዓለም ሆኖ ሀገሪቱ የሚገባትን ጥቅም ከዘርፉ እንዳታገኝ አድርጓታል ተብሏል። የባህል ማዕድን አውጪዎች መስፋፋት ደግሞ ለሀብት ብክነትና ለአካባቢ አየር መበከል ምክንያት መሆኑን በመድረኩ ላይ ተገልጿል። ይህንን ችግር ለመፍታት ዘርፉን ማዘመንና ለባህላዊ ማዕድን አውጪዎች ስልጠና መስጠት አስፈላጊ መሆኑን ተጠቁሟል። መሰል ችግሮችን ከመሰረቱ ለመፍታት የፖሊሲ ማዕቀፍ አስፈላጊ መሆኑን ከመድረክ ተሳታፊዎች ተጠቁሟል።
ማስፈጸም ደግሞ የማስፈጸሚያ ስልቶች በዝርዝር ይቀርባሉ ማለት ነው። እያንዳንዱ ፖሊሲ አቅጣጫ ለምሳሌ በኢትዮጵያ ንግድ ስራት ከማቀላጠፍ አንጻር ቢዝነስ ኢዝ ማድረግ ከማስፈለጉ አንጻር የነዳጅ ስራዎችን ለማቀላጠፍ በጥንቃቄ የተዘጋጁ የህግ ማዕቀፎች እና ለመተግበር ብቃት ያላቸው ተቋማት ያስፈልጉታል። ህጎች ይኖሩና ከዛም ደግሞ ብቁ የሆነ በብቁ የሰው ኃይል የተሟላ ተቋማቱም ደግሞ ብቁ የሆነ ተወዳዳሪ የሆነ ዓለም አቀፍ ኢንቨስተሮችን ነጻ ሊሆን። በዚህ መሰረት የዘርፍ የህግ ማዕቀፍ ዘመኑ የደረሰበትን ምርት ተሞክሮች የሚያንጸባርቅ መሆን አለበት። አሁን ኢንዱስትሪ የደረሰበት አለ። በኢንፎርሜሽን ቴክኖሎጂ ታገዘ ብዙ ደረጃ ላይ ደርሷል። ዓለም አቀፍ ላይ የምናወጣቸው ተቋማት ህጎችን በዛ ደረጃ መሆን አለባቸው ማለት ነው። ያን ማንጸባረቅ አለባቸው። ለምን በምንወዳደርበት ሰዓት ወደ ኬንያ ኢንቨስት የሚያደርግ አፍሪካ ሀገር ኢንቨስት የሚያደርግ አትራክት ለማድረግ ወደ ኢትዮጵያ ለመሳብ ተወዳዳሪ መሆናለን። ብቁና ዓለም አቀፍ ኢንቨስትመንት መሳብ የሚችሉ ማህበራዊና ኢኮኖሚ ጥቅሞች የሚያስጠብቁ መሆን ይጠበቅባቸዋል።
በተያዘው ዓመት ከ5.35 ሚሊዮን ቶን በላይ ፖታሽ ለማምረት ሚኒስቴሩ አቅዶ እየሰራ መሆኑ የተገለጸ ሲሆን በአጠቃላይ ለጌጣጌጥ ኢንዱስትሪና ለኃይል ማመንጫ የሚውሉትን ጨምሮ ዘርፈ ብዙ የማዕድን አይነቶች መለየታቸው ተገልጿል። ተጠንተው የታወቁ ሀብቶችን በአግባቡ ለመምራት የሚያስችል ፖሊሲ ረቂቅ በቅርብ ለሚኒስቴሮች ምክር ቤት ቀርቦ እንደሚጸድቅና ስራ ላይ ሲውል የማዕድን ዘርፉን የበለጠ ከሌሎች ጋር እንደሚያሳስር የማዕድንና ነዳጅ ሚኒስተሩ ኢንጂነር ታከለ ኡማ ገልጸዋል።
ተደረገ በኋላ ከዛ የሚወጡ ህጎች አሉ። በዚህ ደረጃ የሚደረጁ ማይቀፋት አሉ። የህግ ማይቀፍ የተቋም ማይቀፍ እኛም ደግሞ ከክልል ጋር አስተሳስረን እንግዲህ እኛ እንደምንለው የሀገራችን የእድገት ምሰሶ የእድገት ተስፋችን አንዱ የተጣለው በዚህኛው ተቋምና በዚህኛው ስራችን ስለሆነ የተሻለ ስራ የምንሰራበት የተሻለ አደረጃጀት የምንፈጥርበት ከክልሎች ጋርም ደግሞ በተሻለ መልኩ ተግባብተን የምንሰራበት የሀገር ሀብት ስለሆነ በጋራ የምናደግበት በጋራ የምንበለጽግበት ነው የሚሆነው። ለዚህ ነው ዛሬው የባለድርሻ አካላትም ሙያተኞችን ያሳተፈበትና የተወያየንበት ሐሳቡ ዋናው ዓላማ የሚኒስትሪ ተቋሙ ሚኒስትሪ መስሪያ ቤቱ ይሰራው የፖሊሲ መስሪያ ቤት ነው የህግ መስሪያ ቤት ነው ይሄንን በሚገባ አድራይተን አገራችን ወደምንፈልገው እድገት ወደምንፈልገው ስለላ ይዘነበረን እናስባለን። ስለዚህኛም በዚህ ደረጃ ተዘጋጅተናል። ሙያተኞችን በዚህ ደረጃ እናዘጋጃለን። የህግ ተቋም የህግ ደረጃ በዚህ ላይ ደረጃ ይዘጋጃል።
በማዕድን ዘርፉ የሚሰማሩ ባለሀብቶች የአካባቢ ጥበቃን በትኩረት አድርገው እንዲሰሩ የህግ ማዕቀፉ ይበልጥ አስገዳጅ እንደሚሆን በመድረኩ ላይ ተገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
በድምጻዊ ሀጫሉ ሁንዴሳ ላይ የተፈጸመው እንግዲያ ተከትሎ በርካታ ዓለም አቀፍ ተቋማት በኢትዮጵያ የሰብአዊ መብቶች አያያዝ ላይ የተለያዩ ሪፖርቶችና መግለጫዎችን አውጥተዋል። ኢትዮጵያ ወርኪንግ ግሩፕ የሚባል የኢትዮጵያን ጉዳይ በቅርበት የሚከታተሉ ዲፕሎማቶችና መንግስታዊ ያልሆኑ ድርጅቶች ወኪሎች ስብስብ ያወጣው መግለጫ አንዱ ነው። ይህና ሌሎችም ዓለም አቀፍ ተቋማት የሚያወጧቸው መግለጫዎች በኢትዮጵያ ፖለቲካ ላይ ያሳድሩ የሚችሉትን ተጽዕኖ በሚመለከት ስምኝሽ የቆየ ባለሙያዎችን አነጋግራ የሚከተለውን አሰራርታለች።
ኢትዮጵያ ወርኪንግ ግሩፕ የተሰኘ በኢትዮጵያ አምባሳደር ሆነው ያገለገሉ ዲፕሎማቶችን የኢትዮጵያን ጉዳይ በቅርበት የሚከታተሉ መንግስታዊ ያልሆኑ ድርጅቶች ወኪሎችንና የፖለቲካ ምሁራንን ያቀፈ ስብስብ ባለፈው ሳምንት ባወጣው መግለጫ የኢትዮጵያ መንግስት ያካሄዳቸው ነው ያሉትን የጅምላ እስሮችና የግለሰብ መብቶችን ጫቋይ ድርጊቶች በሀገሪቱ ተጀምረው የነበሩትን የሥርዓት መሻሻሎች አደጋ ውስጥ ጥሏቸዋል ብሏል። አንዳንድ ተቃዋሚዎችና በውጭ ሀገር የሚገኙ ኢትዮጵያውያን የሚያራምዷቸው ጽንፍ የያዙ ትርክቶችና ብሔርንና ሃይማኖትን መሰረት ያደረጉ ጥቃቶች እንዳሳሰቧቸው የፖለቲካ ሊቃኑ በመግለጫቸው አስፍረዋል። የኢትዮጵያ ወርኪንግ ግሩፕ የጋራ ሊቀመንበር ጁዲ ቨርሞንት ከአሜሪካ ድምጽ ጋር ባደረጉት ቆይታ በሀገሪቱ ጥቃት አድራሽ አካላትን ለይቶ ማውጣት የመንግስት ጸጥታ አካላት ኃላፊነት ቢሆንም የህግ ፍርሃትን ያልተከተለ የጅምላ እስር ግን ተመጣጣኝና ወገንተኛ ያልሆነ እርምጃ ተደርጎ ሊታይ አይችልም ይላሉ።
ይህንን ችግር ለመፍታት የተሻለ አካሄድ መኖር አለበት። የተቃዋሚ አመራሮች ህዝብን የሚለያዩ አስተሳሰቦችን የሚያራምዱ ከሆነ ወይንም የመንግስትን ህግ የሚጥሱ ከሆነ የሀገሪቱን ህግ በሚፈልጉት መንገድ ሳይጠመዝዙ መክሰስ ይቻላል። ሂደቱም ለህዝብ ግልጽ መሆን አለበት። በታሪክ እንዳየነው የኢትዮጵያ መንግስት በዋናነት የሚጎለው ነገር የሐሳብ ልዩነትን ማክበር እንደሚችል ለህዝብ ማረጋገጥ አለመቻል ነው።
ዴቨርሞንት አያይዘው በኢትዮጵያ እየታዩ ያሉት ግጭቶችና የፖለቲካ አለመረጋጋት በሀገሪቱ ተጀምረው የነበሩና ቃል የተገቡ ለውጦችን እያደናቀፉ ነው ሲሉም ስጋታቸውን ይገልጻሉ። በኢትዮጵያ ከሰሞኑ የሚታየውን የፖለቲካ አለመረጋጋት ተከትሎ ሂዩማን ራይትስ ዋች እና አምነስቲ ኢንተርናሽናልን ጨምሮ የተለያዩ ዓለም አቀፍ ተቋማት የኢትዮጵያ የሰብአዊ መብት ይዞታን የሚገመግሙና መንግስትን የሚተቹ መግለጫዎችን ቢያወጡም የኢትዮጵያ ወርኪንግ ግሩፕ ያወጣው መግለጫ ግን የኢትዮጵያን ውስብስብ የፖለቲካ ሁኔታን በተሻለው ከግምት ውስጥ ያስገባ ነው ያሉት በአሜሪካን ሀገር ሃምሊን ዩኒቨርሲቲ የኮሙኒኬሽን ጥናት ረዳት ፕሮፌሰር የሆኑት አቶ እንዳልካቸው ጫላ ናቸው።
ከሌሎች መግለጫዎች የሚለዩት የኢትዮጵያን ውስብስብ የፖለቲካ ሁኔታ አሁን ያለበት ቅርቃር ምን ሊመስል እንደሚችል እዚህ ቅርቃር ውስጥ እንዴት እንደተገባ ከግምት ውስጥ ያስገባ መግለጫ ነው ብዬ ነው ማስበው። ከሌሎቹ መግለጫ በሚለየው በዛ ነው። አሁን ባለው ውስብስብ የሆነ የኃይል ተግባር ወይም ቫዮለንስ ተሳታፊው መንግስት ብቻ እንዳደለ መንግስታዊ ያልሆኑ ሌሎች አካላት በዚህ ቫዮለንስ ውስጥ በሰፊው ተሳትፈው እንደነበረ መረጃዎች አሉ፣ መግለጫዎች አሉ። ያንን ከግምት ውስጥ ያስገባ ነውና በዚህ የተሻለ መግለጫ ነው ብዬ ወስዳለሁ። ያንን መግለጫ
ከመረጃ ምንጭነት ባሻገር ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን መግለጫዎችና ሪፖርቶች ብዙ ሀገራት ለፖሊሲ ግብአትነትና ለጋሽ ሀገራት ከሀገሮች ጋር ሊኖራቸው የሚገባውን ግንኙነት ለመፈተሽ ይጠቀሙባቸዋል። ከዚህ ረገድ ዓለም አቀፍ ተቋማቱ አንዳንዴ የፖለቲካ ድምጾች መጠቀሚያ ይሆናሉ የሚሉት አቶ እንዳልካቸው ድርጅቶቹ የመረጃ ምንጮቻቸውንና መረጃ የሚያሰባስቡበትን መንገድ ጥንቃቄ ይጎለዋል ሲሉም ተችተዋል።
እነኚህ መግለጫዎች የፖለቲካ ኃይሎች በተለይ ደግሞ ኢትዮጵያ ውስጥ የፖለቲካ ፍላጎት ያላቸው ኃይሎች መጠቀሚያ መሳሪያ ይሆናሉ በብዛት። ምክንያቱም እነኚህ መግለጫዎች ሲወጡ መንግስትን የሚወቅሱ ስለሆኑ ለእነኚህ የፖለቲካ ኃይሎች መጠቀሚያ ይሆናሉ። ኢንተርናሽናል ኮሚኒቲው እነኚህ መግለጫዎች ስለሚከታተል ኢትዮጵያ ውስጥ ያለው ሁኔታ ያለው ውስብስብ የፖለቲካ ችግር ኃይል ተግባር ወይም ቫዮለንስ በጣም የተወሳሰበ እንደሆነ ስለማይገልጹ እነኚህ መግለጫዎች እነኚህ ለፖለቲካ መሳሪያ የመሆን እድላቸው ሰፊ ነው። ትክክል አይደሉም አይደለም እያልኩ ያሉት ግን አውዱን ያላገናዘበ ውስብስብ ሁኔታዎችን ያላካተተ መግለጫ ስለሚወጣ የፖለቲካ ኃይሎች ለራሳቸው በሚመች መልኩ ቆርጠው እየቀቀሉ በአንዳንድ መስመሮች ከውስጡ እያወጡ የዜና ስርጭት ውስጥ ስለሚያስገቡ እነኚህ መግለጫዎች ፖለቲካ መጠቀሚያ የመሆን እድላቸው ሰፊ ነው።
አምነስቲ ኢንተርናሽናል በትዊተር ገጹ አውጥቶት የነበረውን የኢትዮጵያ መንግስትን የሰብአዊ መብት አያያዝ የሚተች ምስል ሚዛናዊነት ይጎድለዋል ተብሎ በቀረበበት ወቀሳ ነሐሴ 11 2012 ዓ.ም ምረት ይቅርታ ጠይቆ ወርዶታል። አቶ እንዳልካቸው ይህንን ድርጊት የተለያዩ አካላት ለፖለቲካ ፍጆታቸው አውለውታል ሲሉም እንደምሳሌ ይጠቅሱታል።
ከዛ በኋላ የሆነው ነገር ምንድነው? መንግስትም ያንን እንደ ድል ቆጥሮ ለራሳቸው በሚመች መልኩ ፕሮፓጋንዳቸውን ለመስራት ሞክረዋል። ያስነሱትም ሰዎች በዛው መልኩ በሚመቻቸው መልኩ ያንን ስፒን ለማድረግ ሞክረዋልና የራሳቸውንም ክሬዲቢሊቲ ችግር ውስጥ ስለሚከቱ ትክክለኛና በተለይ ደግሞ ፋክትን ከግምት ውስጥ ያስገባ መግለጫ ነው ማውጣት ያለባቸው። በአሁኑ ሰዓት ፋክት በሚፈልጉት መንገድ ሰዎች እየተነተኑት ችግር ውስጥ እየገቡ ስለሆነ እነኚህን ነገሮች ከግምት ውስጥ ያስገባ መግለጫ ነው ማውጣት ያለባቸው ብዬ ነው ማስበው።
የዓለም አቀፍ ተቋማት በኢትዮጵያ ውስጥ ገንቢ ውይይቶች እንዲደረጉ ትልቅ ሚና ሊጫወቱ ይገባል የሚሉት ዲቨርሞንት በበኩላቸው ከዛ ጎን ለጎን በውጭ የሚገኙ ኢትዮጵያውያንም ህዝብን ከሚከፋፍሉ ድርጊቶች መቆጠብ እንዳለባቸው ይጠቁማሉ።
ውጭ የሚኖሩ የኢትዮጵያ ማህበረሰብ ህብረተሰብን ከሚከፋፍሉ ድርጊቶች መቆጠብ ይኖርበታል። ከዚያ ይልቅ ከመንግስትና ከሚመለከታቸው አካላት ጋር በመነጋገር ለተጀመረው የለውጥ ሂደት ድጋፍ ማድረግ ይኖርበታል
ይላሉ።
ኢትዮጵያ ውስጥ አሁን ላለው ወቅታዊ ችግር ተሳታፊው መንግስት ብቻ እንዳልሆነና መንግስታዊ ያልሆኑ አካላትም ትኩረት ውስጥ ሊገቡ እንደሚገባ የሚያሳስቡት አቶ እንዳልካቸው በዓለም አቀፍ ተቋማት የሚወጡ መግለጫዎች፣ ወቀሳዎችና ምክሮች በተገቢው መረጃ የተደገፉ የሀገሪቱን ውስብስብ የፖለቲካ ኢኮኖሚና ታሪክ ከግምት ውስጥ ያስገቡ እንዲሆኑ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አመሰግናለሁ ቆንጂት። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብራናዩ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን VOA Horn of Africa ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሐሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። በዩናይትድ ስቴትስ አውራ ፓርቲዎች ጉባኤ ታሪክ በኮቪድ-19 ወረርሽኝ ምክንያት በአይነቱ የመጀመሪያው ሆኖ በተካሄደውና ባለፈው ሐሙስ ምሽት በተጠናቀቀው የዲሞክራቲክ ፓርቲው ጉባኤ መዝጊያ ላይ የቀድሞ ምክትል ፕሬዝዳንት ጆ ባይደንና ርሳቸው ለምክትልነት ያጯቸው የካሊፎርኒያዋ ሴናተር ካማላ ሃሪስ እጩነታቸውን በይፋ ተቀብለዋል። በቀጥታ ይካሄዱ የነበሩ ንግግሮችና አስቀድሞ የተቀዱ ፕሮግራሞች ተቀላቅለው በተሰራጩበት በዚህ ጉባኤ ላይ ተናጋሪዎቹ በፓርቲው አንድነትና የፊታችን ጥቅምት 24 በሚካሄደው ምርጫ ፕሬዝዳንት ዶናልድ ትራምፕን ማሸነፍ በሚቻልበት አጠቃላይ ግብ ላይ አትኩረዋል። የኮንግረስ ሪፖርተራችን ካትሪን ጊብሰን ያጠናቀረችውን የማጠቃለያ ግምገማ ዘገባ ደረጀ ደስታ ያቀርበዋል።
ጆ ባይደን የዲሞክራቲክ ፓርቲ ፕሬዝዳንት እጩ ሆነው ሲሰየሙ እጩነቱን በይፋ በተቀበሉበት ጊዜ መራጮች ተደቅኖባቸዋል ያሏቸውን ንግግር ሲያሰሙ እንዲህ ነበር ያሉት።
America is at an inflection point, a time of real peril, but also of extraordinary possibility.
America እጅግ አደገኛ የሆነ መንታ መንገድ ውስጥ ናት። እውነተኛ አደጋ ላይ ናት። የዚያን ነው ያክል ደግሞ ታላቅ ተስፋና ድልም አላት። ምርጫችን በሆነው ሁኔታ እጅግ መቆጣትና ተስፋ ማጣት ይበልጥ መከፋፈል ግራ መጋባትና የተጠራጣሪነት መንገድ ውስጥ መግባት ወይንም ደግሞ በጋራ ሆነን የተሻለውን የተስፋ የመዳን የመሻሻልና የብርሃን መንገድ መምረጥ እንችላለን።
ባይደን በኮሮና ቫይረስ ወረርሽኝ ጊዜ በአሁኑ ፕሬዝዳንት ጠፍቷል ያሉትን አመራር በሳቸው የፕሬዝዳንትነት ዘመን መስጠት እንደሚችሉ ተናግረዋል። የቀድሞ ፕሬዝዳንት ኦባማ ይህንኑ አንስተው ስለ ፕሬዝዳንት ትራምፕ ሲናገሩ
He has shown no interest in putting in the work.
ስራው ለመስራት ምንም ፍላጎት የሌላቸው መሆኑን አሳይተዋል።
ፕሬዝዳንት ትራምፕ ደግሞ ባለፈው አርብ ለጆ ባይደን በሰጡት የቀጥታ መልስ አገሪቷ ከሳቸው አመራር ጋር ብትቆይ የሚሻላት መሆኑን ተናግረዋል።
I'm the only thing standing between the American dream.
የአሜሪካንን ህልም ጨርሶ ከተንሰራፈው ስርዓት አልበኝነት እብደትና ቀውስ ለመከላከል በመሃል ያለሁት እኔ ብቻ ነኝ።
በዚህ ሳምንት የሚደረገው የሪፐብሊካን ጠቅላላ ጉባኤ ከዲሞክራቶቹ የተለየ ነው። የቀጥታ ንግግሮች በብዛት የሚሰሙበት ሲሆን ፕሬዝዳንት ትራምፕ እጩነታቸውን ሲቀበሉ ንግግራቸውን የሚያሰሙት ከዋይት ሃውስ ሆነው ነው። በጆርጅ ዋሽንግተን ዩኒቨርሲቲ ላራ ብራውን ስለዚህ ጉዳይ እንዲህ ይላሉ።
ፕሬዝዳንት ትራምፕ ምክትል ፕሬዝዳንት ጆ ባይደንን በሰራና መግባረ ብልሽነት የተዋጠ ነው እንደሚባለው የዋሽንግተን ቤተኛ ሰው አድርገው ሊስሏቸው ይፈልጋሉ።
ሪፐብሊካኖቹ ጉባኤያቸውን ከቀጥታው የአዳራሽ ስርጭት ወደ ድረገጽ ወይም ወደ ኢንተርኔት መቀየር ያሰቡት ከዲሞክራቶቹ ዘይተው ነው። ያ የጉባኤያቸውን ዝግጅትና አጠቃላይ ይዘት ሊቀይረው እንደሚችል ተንታኞች ይናገራሉ። በአሜሪካ ዩኒቨርሲቲ ሞሊ ኦሩርኪ እንዲህ ይላሉ።
The challenge for Republicans next week is to be
Republicanu በጉባኤያቸው በሚያቀርቧቸው ዝግጅቶች ከተመልካቾቻቸው ጋር ጠቃሚ በሆነ መንገድ መገናኘት ይኖርባቸዋል። ተቃውሞቻቸውን ብቻ ዝም ብለው የሚወረውሩበት መድረክ መሆን የለበትም።
ሪፐብሊካኖች የየአካባቢው ተወካዮች እጩአቸውን በመምረጥ የሚልኩትን ድምጽ ሮል ኮል የሚቀበሉት በኖርዝ ካሮላይና ክፍለ ግዛት ከሻርለት ከተማ ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አመሰግናለሁ ደረጀ። ወደ ተከታዩ ዘገባ እንለፍ። ትግራይ ክልል ውስጥ ይካሄዳል በተባለው ምርጫ ከሚሳተፉት አራት አዳዲስ ፓርቲዎች አንዱ የሆነው አስሪምባ ዲሞክራሲያዊ ፓርቲ የኢትዮጵያና የኤርትራ ድንበር ጉዳይ ሰላማዊ መፍትሄ እንዲያገኝ ጥረት ማድረግ ከዓላማዎቹ አንዱ መሆኑን የፓርቲው ሊቀመንበር አቶ ዶሪ አስገዶም ገልጸዋል። ስለ ጉዳዩ ከኢትዮጵያ መንግስትና ከኤርትራ ጋር እየተነጋገሩ መሆናቸውንም አመልክተዋል። አለ ለሚሉት የመልካም አስተዳደር መጓደል የትምርትና የጤና ችግሮች መፍትሄ ለማግኘት ድርጅታቸው እንደሚጥርም ገልጸዋል። አስሪምባ ዲሞክራሲያዊ ፓርቲ አዲስ እንደመሆኑ መጠን በመርጫው የምንሳተፈው ለማሸነፍ ሳይሆን በክልሉ ምክር ቤት ውስጥ መቀመጫ ለማግኘት ነው ብለዋል አቶ ዶሪ። አዳነች ፍሳሐየናት ያነጋገረቻቸው አቶ ዶሪያስ ገዶም ስለ ድርጅታቸው አላማ በመግለጽ ይጀምራሉ።
ይሄ የአጥን ዲሞክራሲያዊ ፓርቲ አላማዎች በጣም ብዙ ናቸው። የመጀመሪያው የድንበር በሚመለከት በተለይ በኢትዮ ኤርትራ ድንበር ጉዳይ ላይ ልዩ ትኩረት አድርጎ ይሰራል። እንደሚታወቀው በ1990 ዓ.ም ሻዕቢያ ትግራይን ወይም ደግሞ ኢትዮጵያን እንደወረረ ይታወቃል። በተለይ በኢሮብ አካባቢ፣ በዛላምበሳ፣ ከዛ ደግሞ ባድሜ እንዲሁም በአፋር አካባቢ በጣም ብዙ ችግሮች ነው የተከሰቱት። ለምሳሌ ኢሮ ወረዳ ወደ 97 የሚሆኑ ሰዎች እስካሁን ድረስ የት እንዳሉ አይታወቅም። ከኢሮ ብቻ ሳይሆን ከገና ከሸራሮ አካባቢ አፋሪ በጠቅላላ ወደ 300 የሚጠጉ ሰዎች በሰአቢያ ታፍነው ተወስዶ በ20 ዓመታት ለ22 የሚበለው እስካሁን ድረስ የት እንደገቡም አይታወቅም። ይህንን ጉዳይ የሚጠይቅ መንግስት ኢትዮጵያ ላይ እስካሁን ድረስ የለም። ሁለተኛ ደግሞ የተጠቀሷቸው የትግራይ አካባቢዎች 20 ዓመታት የወታደር ቀጠና ስለሆኑ ህዝቡ ላይ በጣም ከፍተኛ ኪሳራ ደርሰዋል። ሴቶች ላይ ስነ አእምሯዊና አካላዊ ችግሮች ደርሰዋል። ብዙ ንብረት ወድሟል። በጣም ብዙ እጽዋቶች ጠፍተዋል። ትምህርትም ቢሆን እኛ አካባቢ ስፔሻሊ ኢሮብ አካባቢ ትምህርት በጣም ጥሩ ነበር። ትምህርቱም አሁን ወደኋላ ተመልሰዋል። የኢትዮ ኤርትራ ጦርነት በእኛ አካባቢ ላይ እያደረሰው ከፍተኛ የሆነ ጉዳት አሁን ዘርዝረን ሳንችልም። ስለዚህ አንደኛው ይሄ ነገር እኛ ካለው መንግስት ጋር በኤርትራ መንግስትም ይሆን ከኢትዮጵያ መንግስትም ጋር ሆነን በእርቅ እንዲፈታና የትግራይና የኤርትራ ህዝብ በዘመናት አብሮ በፍቅርና በመተባበር አሳልፈዋል። በማህበራዊም በኢኮኖሚያዊም በሁሉም ነገር እንደ አንድ ህዝብ እንጂ እንደ ሁለት ህዝብ አይቆጠርም። ህዝቡ ደግሞ ምንም ችግር የለውም። ህዝቡ አልተጣላ ፖለቲከኞች ለስልጣናቸው ብሎ ያደረጉት ነገር ነው እንጂ ህዝቡ አሁንም አንድ ላይ ነው ያለው። እኛ በሽምግልና እንዲፋጭ ነው የምንፈልገው። ለዚህ ደግሞ ከሚመለከታቸው አካላት ጋር እየተነጋገርን ነው። ከህዝቡ ጋር ከሁለቱ ህዝብ ጋርም በየጊዜው ልዩት እያካሄድ ነው። አሲምባ ዲሞክራሲያዊ ፓርቲ ከተመሰረተበት አላማ አንዱ ይሄ ነው።
ከማን ጋር ነው የምትነጋገሩት ያላችሁ? ምንስ ውጤት አገኛችሁበት?
ያው እኛ እየተነጋገርን ያለ ነው አንደኛ ከፌደራል መንግስት ነው። ምክንያቱም ፌደራል መንግስት አሁን ከኤርትራ መንግስት ጋር ቀጥታ የሆነ ነው። የፌደራል መንግስት ኃላፊዎች ወደ አስመራ ይመላለሳሉ። እዚህ ባሻገር እዚህ በክልላችንም ከክልሉ መንግስት ጋር ሆነን ሁኔታው እንዴት ይፈታል የሚለውን ነገር እየተነጋገርን ነው።
ምን አሏችሁ? ምንድን ነው ውጤቱ ያገኛችሁት ከንግግራችሁ?
እስካሁን ድረስ ያገኘው ነገር ምንድን ነው? አሁን ህዝቡ በጣም ጥሩ መንፈስ አለው። ለምሳሌ ሪሴፕሽን ነበረን። ውጭ ካሉ ኤርትራውያን እና እዚህ ያለን ከኢሮብም ከትግራይ የተውጣጣን ዙም ሪሴፕሽን አድርገን ነበር። ያለው ሁኔታ በጣም ጥሩ ነው። ምሁራን አሉ። የቤተክርስቲያን የተለያዩ ቤተ እምነቶች እና እንዲሁም ሌላ ሃይማኖት መሪዎችም የጀመሩት ነገር አለ። ስለዚህ ያለው መነቃቃት ጥሩ ነው። ሁለቱም ህዝብ በሰላም አንድ ላይ የሚኖርበት ሁኔታ እንዲሁ ብዙ ስራዎች እየተሰሩ ነው። የተለያዩ መድረኮች እየተዘጋጁ ነው። ስለዚህ ጥሩ ውጤት ይመጣል ብለን ተስፋ እናደርጋለን። በሁለተኛ ደረጃ ያስቀመጠው ምንድን ነው? አሁን በአማራና በትግራይ መካከልን የድንበር ግጭት አለ። በትግራይ በኩል ወልቃይት ጠገዴና ራያ በኩል ያለው ህዝብ ወደ አማራ ክልል መሄድ አይፈልግም። ግን ስፔሻሊ የአማራ ፖለቲካ ህፃን ግን ራያና ወልቃይት የእኛ ነው ወደ ነበረበት መመለስ አለበት የሚሉ ጥያቄዎችን ያነሳል። ይሄ ግን ያነሱትና እንደዚህ አይነት ጥቃ የሚያደርጉት ምናልባት ህወሓት ጋር ያላቸው የስልጣን ሽሚያ ይመስላል። የአማራና የትግራይ ህዝብ በብዙ መንገድ የተሳሳሰረ ብዙ ዘመናትን አብሮ በሰላም በመተባበርና በመቻቻል ያሳለፈ ህዝብ ነው። ስለዚህ አሁን ሽምግልና ለመፍታት ያው እንደ አንድ ግላችን ከዚህ ባሻገር ያው እንደሚታወቀው የትግራይ ህዝብ ከ17 ዓመታት ከፍተኛ መስዋዕትነት የተፈጸመበትን ጦርነት አካሂደዋል። ጦርነቱ ተካሂዶ ሰላም ሲሆንም መልካም አስተዳደር የሚባል ነገር የለም። ህዝቡ ራሱ መረጠው መሪ አይደለም የሚተዳደረው ውሃት የፈለገውን ሰው በቃ ምንም ብቃት የሌለው በህዝቡ ላይ ምንም ተቀባይነት የሌለው ሰው አምጥቶ ህዝቡ ሳይፈልግ ወረዳም የክልል ምክር ቤትም ሳይፈልግ ሶማል። ስለዚህ እስካሁን ተጠቃሚነትም የለም። የተኛው አካባቢ ነው በመሰረተ ልማት ወደኋላ የቀረው። በጣም የተጎዳ ህዝብ የተኛው ነው ተብሎ ተለይቶ አይደለም ሊሰራ። ስለዚህ ይህንን ጉዳይ እኛ እስካሁን ተጠቃሚነት እንዲኖር መልካም አስተዳደር እንዲኖር ይሰራል። የትምህርት ጥራት ላይም ብዙ ነገሮች በጣም ይቀሩታል። አንደኛ ደረጃ ጀምሮ በደንብ የአስተማሪዎች አቅም ይሁን ጥራቶችንም በሚገባ ተማልቶ እየተሰራበት ስላልሆነ ትምህርት ላይም በደንብ በሚሞላ መልኩ በደንብ ትምህርት ላይ እንሰራለን። ጤና ላይም አሁን መከላከል መሰረት ያደረገ የጤና ፖሊሲ አለ። እሱ ጥሩ ነው። ግን ችግሩ ምንድን ነው? በየጣቢያው ያሉ የጤና ኬላዎች በቂ የሆነ መድኃኒት የላቸውም፣ በቂ የሆነ የሕክምና ባለሙያ የላቸውም። ስለዚህ በድምር ስታይ ትግራይ ላይ በጣም ዘርፈ ብዙ ችግሮች ነው ያሉት። እኛ ከህዝቡ ጋር ሆነን በመፍታት ቀጠን ተመስተናል። ርዕዮተ ዓለማችን ያው ሶሻል ዲሞክራሲ ነው። ሶሻል ዲሞክራሲ የሚያበሰንበት ዋና ምክንያት ምንድን ነው? የትግራይ ህዝብ ስፔሻሊ ማህበራዊ መሰረቱ በመተባበር በመተጋገዝ ሀዘን ካለ በአንድ ላይ ደስታ ካለ በአንድ ላይ እየተጋገዘ የሚኖር ህዝብ ነው። ስለዚህ ሶሻል ዲሞክራሲ ደግሞ ይህንንም ይፈቅዳል፣ ነጻ ገበያም ይፈቅዳል። አንዳንዴ ደግሞ የገበያ ድረት ወይም ደግሞ ግሽበት ሲያጋጥም ደግሞ መንግስት ጥናት አድርጎ ገበያውን ማረጋጋት እንደሚችልም ይፈቅዳል። ስለዚህ ህወሓት የሚያራምዱ አሉታዊ ዲሞክራሲ ጋር ስናነጻጽረው በብዙ መልኩ ከትግራይ ህብረተሰብ ጋር የሚካሄድ ጥሩ ርዕዮተ ዓለም ስለሆነ ሶሻል ዲሞክራሲ እንደ አንድ ምርጫ አርገናል። ሌላ ደግሞ ስርዓተ መንግስትን ስናይ የፌዴራሊዝም ነው እኛ የምንፈጠረው። ፌዴራሊዝም የንበረትንበት ዋና ምክንያት ምንድነው? ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት። ስለዚህ ብዙ ብሔር ብሔረሰቦች ባሉበት ሀገር ከፌዴራሊዝም ውስጥ ሌላ አማራጭ አለ ብለን አናምንም። ከዚህ በፊት ህወሓት የተጀመረ ነገር አለ። ጥሩ የተሰሩ ስራዎች አሉ፣ ግን ክፍተቶች ስላሉ ያኛውን ክፍተት አስተካክለን ፌዴራሊዝምን ለአንድ ስርዓተ መንግስት እናስቻለን የሚል ፕሮግራም ነው ያለን።
አሁን እንግዲህ በምርጫው እየተሳተፋችሁ ነው እና እንዴት እየተካሄደ ነው ምርጫው?
ምርጫው እንግዲህ ያው ኮቪድ-19 ስላለ ትንሽ ከሌላ ጊዜ ለየት ይላል። ምርጫ በየአምስት ዓመቱ እንዲካሄድ የኢትዮጵያ ህገ መንግስት ይደነግጋል። የትግራይ ህገ መንግስትም ያው በአምስት ዓመት እንዲካሄድ ነው የሚደነግገው። ህዝቡም ምርጫ እንዲካሄድ ይፈልጋል። ስለዚህ አሁን ትግራይ ውስጥ የሚካሄድ ምርጫ ህጋዊ ነው። አንደኛ የክልል ምክር ቤት አጽድቆታል። እርግጥ ያለው ጊዜ በጣም አጭር ነው። ካለው ጊዜ አኳያ ግን በተሰጠን ፕሮግራም መሰረት የራሳችን ፕሮግራምና ርዕዮተ ዓለም በሁሉም ትግራይ ላይ በሚገኙ ሚዲያዎች እያቀረብን ነው። ስለዚህ ምናልባት ህዝቡ የእኛ ርዕዮተ ዓለም ፕሮግራሙን አውቆ እንዲመርጠን እሱ ጥሩ አስተዋጽኦ ያደርጋል ብለን እናስባለን። አሁን ከሁሉም ፓርቲዎች ጋር እየተረዳዳን በክልሉ የተመሰረተው የምርጫ ኮሚሽንም ጥሩ ትብብር እያደረገልን ነው። ዋናው መንፈስ ጥሩ ነው እና ምርጫው ፍትሐዊ፣ ነጻና በህዝብ ተአማኒ ሆኖ ይካሄዳል ብለን እናስባለን። እነዚህ ደግሞ ፓርቲያችን የራሱ ድርሻ እንዲወጣ ተዘጋጅቷል።
አሁን እንግዲህ ከዚህ ምርጫ የምትጠብቁት ምንድን ነው?
እኛ ከዚህ ምርጫ የምንጠብቀው ያው እንግዲህ ፓርቲያችን አዲስ ነው እና የኛ ዓላማ ምንድን ነው? ሙሉ ለሙሉ ማሸነፍ ሳይሆን ወደ ምክር ቤቱ መግባት ነው። መግባትና እዛ ላይ ሆነን ለህዝባችን ድምፅ ሆነን ለወደፊቱም ፓርቲያችን የሚጠናከርበት ሁኔታ ለመፍጠር ነው አሁን ምርጫ እየተወዳደርን ያለ ነው። ስለዚህ ይሳካል ብለን ተስፋ እናደርጋለን። በጣም ፍትሐዊ፣ ነጻና ዲሞክራሲያዊ እንዲሁም በህዝብ ተአማኒ ሆኖ ይጠናቀቃል የሚል ሀሳብ ነው ያለ።
እሺ፣ እንግዲህ አቶ ዶሪያስ ገዶም ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። ኔትወርክ ችግር በመኖሩ ብዙ ጥረት አድርጋቸው አሁን በመሳካቱ በጣም ደስ ብሎኛል።
አመሰግናለሁ አዳነች። ወደ ተከታዩ ዘገባ እንለፍ። በኮሮና ቫይረስ ምክንያት የዕለት ጉርሳቸውን ላጡና ኑሯቸው ለተናጋ ከ1000 በላይ የባህር ዳር ነዋሪዎች ከ5 ሚሊዮን ብር በላይ ግምት ያለው ድጋፍ መደረጉ ተገልጿል። ምግብ እንዲሁም የንጽህናና የጽዳት መጠበቂያዎችንም ያካተተውን ድጋፍ ያደረገው ኢየሩሳሌም የሕፃናትና የማህበረሰብ አቀፍ ልማት ድርጅት ነው። እስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
በሃያዎቹ መጨረሻ የድሜ ክልል ላይ ትገኛለች ወጣት አዲስ ያይህ። ወጣቷ እንደምትናገረው ለ15 አመታት ያህል በቤት ሰራተኝነት አገልግላለች። ሆኖም ያሰበችውን ህይወት ግን መምራት አልቻለችም። ተስፋ ቆርጣ ወደ ቤተሰቦቿ ለመመለስ በተዘጋጀችበት ዕለት ግን በአንድ ደላላ አማካኝነት የሥራ ዘርፍ እንድትቀይር ሐሳብ እንደቀረበላት ትናገራለች።
ባርዳር መናሪያ ስገባ ደላላ አገኘኝና ከሰቤት ላስገባ ሲለኝ ሰቤት አልገባም አገሬ ለር ነው እንዴ ዝም ብለሽ ቆጭረሽ ብር ነው የምትቆጥሪው? ብር የሚቆጠርበት ሰፈር አለ ሲለኝ ብር የሚቆጠርበት ሰፈር አለማ እጄ ትንሽቅዬ ደሞ ዳለ ወደ አገሬ ብዬ እሺ ብዬ ሄድኩ። ሳጅ መጀመሪያ የገባው ወቀበለም ሲባል ሰፈር ተቀጠሎ ሰፈር ነው እዛ ነው ሄድኩ። ቤት ይሰጣሉ ራሳቸው እንዴት ነው መስላቸው? ቁጭ ነው ምጥ ቁጭ ብዬሽ ምንድነው ማረግ? ወንድ ሲመጣ የሚጠይቅሽን ነገር ማስተናገዳሉ። ወንድዬው መጥቶ ምን እንዴት ነው የሚያረግ ስላቸው መጥቶ ብር ሰርታለሽ ይሄን ሰርታለሽ ነው የሚለው። እንዴ ሰርታለሽ ይሄን ሰርት ማለት ምን ማለት ነው ወላሉ አላውቀውም ማለት ሰርት ማለት ምን ማለት ነው ስለው ቤቱን ዝጊው ይለኛል። ሰምለም ድረስ ነው ቤቱን ዝጊው ስለሽ ቤቱን ዘጋዋለሁ።
አዲሴ በአሁኑ ሰዓት ከኤችአይቪ ቫይረስ ጋር ትኖራለች። በዚህ ኑሮ ላይ ደግሞ የኮሮና ቫይረስ ወረርሽኝ መከሰት የዕለት ጉርሷን እንዳትሸፍን እንቅፋት ሆኖባታል።
የተለያየ ወንድ ነው የሚገባብሽ፣ ካራይ ይዞ ይመጣል፣ ሽጉጥ ይዞ ይመጣል። እንደውም በፊት ጥሩ ሰዓት ነበር፣ አሁን ነው ሰዓቱ ጅል የሆነብን። ያሁን ግን ብር እንደገና ቆጥረው ይሰጥና የሰጠሽን ብር አንቺ እኔም እኮ ለፍቼ ነው የማመጣው ገንዘቤን፣ ዝም ብዬ ወርቆ የማገኘው መሰለሽ እንዴ? በምን ብር ይመልሽልሻል? በዛን ሰዓት ግግምሽ እንዳትገቢ ካራና ሽጉጥ ይዟል። ያን የሰጠን ነገር ሳይጨምር ይላል እንደገና ደግሞ ካለሽ ማለት ነው። የለኝም ስትይው ራሱ እንኳን ራሱ ይፈትሻል። ቃሽም ፈትሾ ወጥቶ የሚሄድ ከራይ ያለ ከራይ የምትከፍል ታውቂያለሽ። በዛን ሰዓት በቃ በጣም ምን ልበልሽ በጣም ከባድ ነገር ነው ብዬ ነው እንደኔ የምለው።
ወጣት የውብ ዳር በዛብህ አካል ጉዳተኛ ናት። ለ15 አመታት ያህል በሴተኛ ዳሪነት ሰርታለች። ህይወቷ አስቀያሚ ቢሆንም ከኮሮና ቫይረስ በኋላ ደግሞ አስተቃቂ እንደሆነባት ትናገራለች።
ይጣጣ ገውቶ እንኳን ቦታ ለየት አርገ ቁጭ በልብት ለምን ዘረጋሽ ሆነ እንጂ ራቀብ ለተቀመጥካሽ ለምን ዘረጋሽ ለምን እኔ እንደዚህ ማክስ ለብሼ ልጠቀም ማለት ነው። ሰውዬው ገብቶ እንተነጋገር ጨረስ። ከዛ ልንተኛትን ማክስ ለበስ ለምን ነው ማክስ የምትለብሽ አለ። አይ ትንፋሻችን ነው ችግር የሚያመጣው እጃችን አልኮል ተቀብተን ምን ትንፋሻችን ላይ ችግር አለ ምናምን ስል ገና አብረን እናድርያለን እንዴት እንደዚህ ታደርጊያለሽ በስም ሲዩ ምናምን አለ። የግድ ገንዘብ ነውና ያን ገንዘብ ላለመስጠት ምንድነው ያደረኩት በሽታዬን ተቀበልኩ ማለት ነው። ሌላውን ልጠቀም እችላለሁ እንፋሽን ግን እንዴት አድርጌ እገጠዋለሁ? ጓንት የለውም ማለት ምንም ማድረግ አይቻልም። እሺ ብዬ ከለውልኝ። እሱ ግን ከየት ምጣ ከየት ምጣ አይታወቅም። እኔ ያለሁት ቤቴ ነው አናውቅም። ግን ተኛ ለእሱ ፍላጎት ብዬ ከለውት የለበስኩት እና ያለን ህይወቴ ነው በጣም አሰቃቂ ነው።
እነዚህ ሴተኛ ዳሪዎችን ጨምሮ ከ1000 በላይ የሚሆኑ በኮሮና ቫይረስ ወረርሽኝ ምክንያት የዕለት ጉርሳቸውን ላጡ ዜጎች ኢየሩሳሌም የሕፃናት ማህበረሰብ አቀፍ ልማት ድርጅት ከ5 ሚሊዮን ብር በላይ የሚሆን የምግብ የቁሳቁስና የንጽህና መጠበቂያ ድጋፍ አድርጎላቸዋል። የኢየሩሳሌም ሕፃናትና ማህበረሰብ አቀፍ ልማት ድርጅት የባህር ዳርና አካባቢዋ ቅርንጫፍ ስራ አስኪያጅ አቶ ደግልኝ ፈንታ ይህንን ብለዋል።
ሰፊ ችግር ያለባቸውን የማህበረሰብ ክፍሎች አካል ጉዳተኞችን፣ ሴተኛ ዳሪዎችን እና በከተማ ውስጥ ከፍ ዝቅተኛ ነዋሪ ለሆኑ የማህበረሰብ ክፍሎች የተለያዩ የምግብ ድጋፍና የንጽህና እና የሳኒተሪ ድጋፍ ተደርጓል። ብዛታቸውም ወደ 1100 ያክላል። ስለዚህ ከነዚህ ውስጥ የተሰጣቸው በሚቀጥለው ደግሞ ዘጌና ኡራ ላይ የምንሰጣቸውን ጨምሮ ማለት ነው ብሩ ወደ 5.2 ሚሊዮን አካባቢ የሚሆን በማውጣት ይሄው እንዳየሽው ይሄን ድጋፍ አድርገናል። ለሴተኛ ዳሪዎቹ ለእያንዳንዳቸው አሁን 1500 ብርና ሳኒታሪ ማቴሪያልና ሌሎችም ያስፈልጉ ለንጽህና የሚያስፈልጉ ማቴሪያሎችን በሚከተለው ወር ደግሞ ይገኛል ለ200 ሰጥተናል። ስለዚህ ይሄንን ችግር በጋራ ለመቅረፍ የራሳችንን ጥረት እናድርግ። አመሰግናለሁ።
ድጋፍ የተደረገላቸው የህብረተሰብ ክፍሎች አስተዋሽ በማግኘታቸው መደሰታቸውን ተናግረዋል።
ለካ በኋላችን ሰው አለ ከኛ ጋር ሰው ነበር ያስሙናል ማለት ነው። ይሄን ደስተኛ ነኝ ማለት ምን ፈቅድ መንግስት ማግኘታችን ወይም የሚፈቅድ አካል ማግኘታችን።
አቶ ሙሉጌታ ገብሩ የኢየሩሳሌም የህፃናት ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ ናቸው። ድጋፉ በሀገር አቀፍ ደረጃ እንደሚቀጥል ነው የተናገሩት።
በሀገር አቀፍ ደረጃ ወደ 35 ሚሊዮን ብር ነው ያሰባሰብነው በዚህ ጉዳይ እና ይሄንንም በባህር ዳር ዙሪያ ለምሳሌ ኡራ ላይ እናረጋለን። ሁለት ወረዳዎች አሉ፣ ሊቦ ከምከብና ነፍሴ የሚባሉ ወረዳዎች። በኦሮሚያ ክልል እንደዚሁ ሾፍቱ ላይ፣ ምዕራብ አርሲ ሻንጉራቻ የሚባል አካባቢ፣ ከዛ ውጪ ደብረ ብርሃን ላይ እንደዚሁ ደብረ ሲና ላይ እናረጋው ነው፣ አዋሳ ከተማ ላይ የምናካሄደው ነው። እንደዚሁ ደግሞ በሲዳማ ክልል 3 ወረዳዎች፣ እነዚህን ሁሉ የሚያካትት ነው ማለት ነው።
በባህር ዳር ከተማ በኮሮና ቫይረስ ምክንያት ድጋፍ ላጡ የህብረተሰብ ክፍሎች የተለያዩ ድርጅቶች ድጋፍ ማድረጋቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ ተከታዩ ዘገባ እንሸጋገር። በተጠናቀቀው የኢትዮጵያ የበጀት ዓመት ከ233 ቢሊዮን ብር በላይ መሰብሰቡን የገቢዎች ሚኒስቴር አስታውቋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኢትዮጵያ ገቢዎች ሚኒስቴር በ2012 ዓ.ም 207.2 ቢሊዮን ብር ለመሰብሰብ አቅዶ የእቅዱን 86% ማሳካቱን አስታውቋል። ከዚህ ውስጥ 128.7 ቢሊዮን ብር ከሀገር ውስጥ ግብር እንዲሁም 104.9 ቢሊዮን ብር ደግሞ ከጉምሩክ የተገኘ መሆኑን ገልጿል። ቀሪው ከሎተሪ ገቢ የተገኘ ነው በማለት የገቢዎች ሚኒስቴር የኮሙኒኬሽን ዳይሬክተር ወይዘሮ ኡሚ አባጀማል ተናግረዋል።
የገቢዎች ሚኒስቴር ተጠሪ ተቋማት የጉምሩክ ኮሚሽንና ብሔራዊ ሎተሪን ጨምሮ ሀገሪቷ ከምታመነጨው ኢኮኖሚ በ2012 2.7 ቢሊዮን ለመሰብሰብ አቅዶ ወደ 233 ቢሊዮን የእቅዱን 86% አሳክቷል።
እንደ ኮሚኒኬሽን ዳይሬክተሯ ገለጻ ገቢው ካለፈው ዓመት ግብር ጋር ሲነጻጸር የ35.5 ቢሊዮን ብር ብልጫ አሳይቷል። ነገር ግን በኮሮና ቫይረስ ወረርሽኝ ምክንያት በአመቱ ለመሰብሰብ የታቀደው እቅድ 86% ብቻ ነው ማሳካት የተቻለው ሲሉ ተናግሯል።
በዚህ አመት እስከ 6ኛ ወር 100% እና ከዚያ በላይ ገቢ ስንሰበስብ ቆይተናል። ነገር ግን ኮቪድ-19 በሀገራችን ከተከሰተ ጊዜ ጀምሮ ኢኮኖሚ መቀዛቀዝ በመፈጠሩ ተፈለገውን ያህል ገቢ መሰብሰብ አልተቻለም። ከዛ ውጭም በተለይ ኮንትሮባንድ በሀገሪቷ ውስጥ በሰፊው እየተንሰራፋ ይገኛል። በፊት ከነበረው ኮንትሮባንድን የመቆጣጠር አቅማችንም እየጨመረ ቢመጣም ግን የተለያዩ ስልቶችን በመጠቀም ኮንትሮባንድን የሚያንቀሳቅሱ አካላት አሉ። እነሱን ለመቆጣጠር የጉምሩክ ቅርንጫፍ ጽሕፈት ቤትና ኬላዎች በከፍተኛ ስራ ውስጥ ነው ያሉት። በዛም መሰረት ከፍተኛ ኮንትሮባንድ መቆጣጠር ስራዎች እየሰሩ ነው። አሁንም ግን ትልቅ ስጋቶች ይሆንብናል።
በ2012 ዓመተ ምህረት የተሰበሰበው ግብር ካለፉት 4 ዓመታት ጋር ሲነጻጸር ከፍተኛ ቁጥር መሆኑንም ገልጿል ወይዘሮ ኡሚ። ሚኒስቴሩ በተያዘው የ2013 ባጀት ዓመትም 290 ቢሊዮን ብር ገቢ ለመሰብሰብ ማቀዱን ኃላፊዋ ለአሜሪካ ድምጽ ገልጿል።
ከሀገር ውስጥ ታክስ ከጉምሩክና ከብሔራዊ ሎተሪ የሚሰበሰብ ነው። ኮቪድ በዚህ ሁኔታ ከቀጠለ ተጽዕኖ ሊፈጥርብን ይችላል። ከዛ ውጭ ግን ግብር ከፋዮች በየጊዜው ግብራቸውን አካውቀው የመክፈል ባህሉን እያዳበሩ ነው ያሉት። ከእነሱ ጋር ተቀራርበን እየሰራን ተግዳሮቶችን እየፈታንላቸው የእነሱን የሚያስቸግራቸውን አደረጃጀትና አሰራር እያስተካከልን መሄድንና የቴክኖሎጂ አጠቃቀሙን ደግሞ ተግባራዊ አድርገን ቤታቸው ሆኖ ግብራቸውን እያሳወቁ የመክፈል ሂደቱ ተጠናክሮ ከቀጠለ የሚፈለገው ገቢ ይሰበሰባል ብለን የምናስበው ለዚህ መነሻም ይሆናል። በሐምሌ ወርም 100% በማሳካት አመቱን በስኬት ጀምረናል። በዚህ ደረጃ ከሄደን ውጤታማ እንሆናለን ብለን እናስባለን።
እቅዱ ስታቀድም በባጀት አመቱ ኢኮኖሚው እንዲነቃቃ ወይም ተመልሶ እንዲያገግም የምሰራው ስራ ውጤታማ እንደሚሆን ታሳቢ ተደርጎ መሆኑን አስታውቋል። እቅዱ የኮሮና ቫይረስ ወረርሽኝ በመጣኔ ሀብት ላይ የሚያመጣውን ተጽዕኖ ከግምት ያስገባ ነው ብሏል። ሚኒስቴር መስሪያ ቤቱ የጀመራቸው የአሰራርና ያደረጃጀት እንዲሁም ቴክኖሎጂን የማዘመንና የመጠቀም ስራዎች ውጤት እንደሚያመጡ ታሳቢ ተደርጎ ገቢ ይሰበሰባል ተብሎ የታቀደ እቅድ መሆኑን ኃላፊዋ አክለው አብራርቷል። አፈጻጸሙ ከ2010 ዓ.ም ጀምሮ ባሉት አመታት የተሻለ አፈጻጸም እየታየበት መሆኑን ነው የተገለጸው። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ጨርሶ ለአፍታ እንኳ አይዘናጉ። ሰላም ጤና ይስጥልን። በደህና ደሩ።
Let me.